ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅት ጀመረ። በጎንደር አከራረም ላይ ዘገባ ይዘናል።
በጣም ከባድ የመሰረው መሰየው ስላምን ያለበት በጣም ከፍተኛ ሆነ እንችለው። ለነገሩ ተጎዳ ሰው የለም። እነሱ ተበታተኑ አሉበት። አንድ ካምፕ ነገር ነበራቸው። ሁለት ቦታ የሚኖሩበት ቤትና ካምፕ አካባቢ ነበረ። እዛ ተበታተኑ ቀረ። ከዛ በኋላ ሌሎች ዝም ብለው ምስም ስላሉ ቻኩስ ምንም ነገር የለም። መንግስትን የማሳደድ ነገር አላደረገን የሚባል ግን ተበታትኖ ስላሉ የተበታተኑ ሀይል ለመንግስትም ለህብረተሰብም ለሌላም ስጋት ሊሆን ይችላል የሚል ነበር። ግን
ከጎንደር ነዋሪዎች የተሰሙ ሀሳቦች ናቸው። እናንተም በዚህ ምሽት ሰሟቸዋላችሁ። ፕሮፌሰር ብርሃኑ ነጋንም ይዘናል።
እነኚህ የትም ሀገር የሚደረጉ ነገሮች ናቸው። ዴሞክራሲያዊ ስርዓት የጨዋታ ህግ አለው። በዛ ጨዋታ ህግ መሰረት ነው ሁሉም መጫወት ያለበት። ከዛ ውጪ አልጫወትም፣ በዛ ህግ አልጫወትም የሚል ካለ ደን የጨዋታ ህጉን አልተቀበለም ደን እዛ ጨዋታ ውስጥ ሊገባ አይችልም።
ከኢዜማ መሪ ጋር ቀደም ሲል ያደረግነውና በኮቪድ-19 ምክንያት ያላለቀው ውይይት ይቀጥላል። ከምሽቱ ዝግጅቶች ጋር አብረናችሁ የምናመሸው ጽዮን ግርማና ሰሎሞን አባተንን። ጤና ይስጥልን የተከበራችሁ አድማጮች፣ እሁድ ሚያዝያ 4 2012 ዓ.ም። አሁን ጊዜው የሰዓቱ ዋና ዋና የዓለም ዜና ነው። ፋሲካን ዛሬ ለምታከብሩ ሁሉ እንኳን አደረሳችሁ። ሁሉም ተጎዳ። እንግዲህ በአንድ ልንቆም ይገባናል። ለደንታ ቢስነት ጊዜው አሁን አይደለም ብለዋል የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በኮሮና ቫይረስ ክፉኛ ለተመታው ዓለም ባስተላለፉት የዛሬ የዕለተ ትንሣኤ መልእክታቸው። ምን ይመጣብን ይሆን በሚል አደጋ ላይ ያሉ የሥራ ዕድሎቻቸውን በማሰብና የዚህን ቀውስ መዘዝን በፍርሃት በማየት ብዙዎች ጭንቅና ስጋት ላይ ናቸው ብለዋል አቡኑ። ግዴለሽነት፣ ስግብግብነት፣ መለያየት፣ መዘንጋት በዚህ ጊዜ ልንሰማቸው የምንሻ ቃላት አይደሉም። እነዚህን ቃላት እስከ ወዲያኛው ማገድ፣ ማስወገድ እንፈልጋለን ብለዋል አቡነ ፍራንሲስ በግዝትና በተግሳጽ ቃላቸው። ቅዱስነታቸው በኡርቢ ኤት ኦርቢ ለከተማውም ለዓለምም በሚባል ከቅዱስ ጴጥሮስ ደብር የኑዛዜ በር ባሰሙት መልእክታቸውና ቃለ ቡራኪያቸው ዓለም በወረርሽኝ ክፉኛ ተጨቆነ፣ መላውን የሰው ልጅ ቤተሰብም እጅግ አስጨነቀ ብለዋል። ቅዱስ ጴጥሮስ አደባባይ ያለ ልማዱ ዛሬ ወና ውሏል። ከአቡኑ ጋር የነበሩት ጥቂት ሊቃውንትና ረዳቶቻቸው ብቻ ነበሩ። ጸሎቴ ሁሉ በኮሮና ቫይረስ በቀጥታ ስለተጎዱት ይቀድማል ብለዋል ብፁዕ አቡነ ፍራንሲስ። የራሳቸውን ጤና ያለማመንታትና ያለማፈግፈግ እየከፈሉ ራሳቸውን እስኪስቱ እየታገሉ ናቸው ላሏቸው ሐኪሞችና ነርሶች አቡነ ፍራንሲስ ምስጋናና የበረከት ቃል አድርሰዋል። አቡኑ አክለው ለዓለም ሀያላን ባስተላለፉት መልእክት በዚህ ጊዜ ዓለም አቀፍ ማዕቀቦች ሁሉ እንዲላሉ ጠይቀዋል። የጥላቻና የመናቆር ኃይል እንዳያንሰራራ ይልቅ ሁሉም የአንድ ቤተሰብ አካል ስለመሆኑና ስለመደጋገፉ እውቅና እንዲሰጥ ከዚህ የበለጠ አጣዳፊ ጊዜ የለም ብለዋል አቡነ ፍራንሲስ። በጅቡቲ በኩል ወደ ኢትዮጵያ የሚገቡ ሸቀጦች ትልልፍ አለመስተጓጎሉን እና መግባታቸውን እንደሚቀጥሉ ጅቡቲ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ከኮቪድ-19 ወረርሽኝ ጋር ተያይዞ የምግብ ሸቀጦችን ጨምሮ በኢትዮ ጅቡቲ መተላለፊያ መስመር ላይ ያለው የወጪና ገቢ ምርቶች እንቅስቃሴ በተሳለጠ ሁኔታ እንዲከናወን የጅቡቲ መንግስት ትብብር እያደረገ መሆኑን ኤምባሲው ትናንት ባወጣው መግለጫ አመልክቶ በኢትዮጵያ ተገዝቶ እዚያ የተከማቸ ምንም የምግብ ሸቀጥ እንደሌለም አረጋግጧል። ተከስቷል ተብሎ በሌሎች መገናኛ ብዙሃን እንደተዘገበ ጠቁሞ ኤምባሲው ማስተባበያ ያወጣበት ችግር ከጉምሩክ አሰራር ጋር በተያያዘ አንዳንድ ጉዳዮች ባለመሟላታቸው ነው ብሏል። የኢትዮጵያ ኤምባሲ ከሚመለከታቸው የጅቡቲ የሥራ ኃላፊዎች ጋር ተነጋግሮ ችግሩ በአስቸኳይ እንደሚፈታ ያረጋገጡለት መሆኑንም አክሎ ገልጿል። የዓለምን የኮሮና ቫይረስ ተጋላጭነትና የሞቱን መጠን ሰሌዳም የምትመራው ዩናይትድ ስቴትስ ውስጥ ከግማሽ ሚሊዮን በላይ ሰው መጋለጡንና ከ20 ሺህ በላይ ሰው መሞቱን የወረርሽኙን ጉዳትና አሃዞች እየተከታተለ ያለው ጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። በኮቪድ-19 ምክንያት በ193 ሀገሮች ውስጥ የደረሰው የሞት ጉዳት ከ108,000 በልጧል። ወደ 1,800,000 ሰው ለቫይረሱ ተጋልጧል፣ ገሚሱም ታሟል። ፕሬዚደንት ትራምፕ ከጤናና ከምጣኔ ሀብት ሹሞቻቸው ጋር ተመካክረው ሰውን ወደ ስራ በመመለስ ጉዳይ ላይ ውሳኔ እንደሚሰጡ ተናግረዋል። ይህ ውሳኔ ብለዋል ፕሬዚደንቱ፣ በህይወቴ ዘመን ካደረግኩት ሁሉ እጅግ የላቀው ይሆናል። በዓለም ዙሪያ በቢሊዮኖች የሚቆጠር ሰው በየቤቱ ተዘግቶ ወረርሽኙን ለማሳለፍ እየሞከረ ነው። ቻይና ውስጥ በአፍሪካውያን ላይ የዘር ልዩነት እየተካሄደ መሆኑን በመግለጽ እዚያ የሚገኙ በርካታ አፍሪካውያን አምባሳደሮች ለመንግስቱ ደብዳቤ ጽፈዋል። በተለይ ደግሞ በደቡቤቱ ከተማ ጓንግዡ ውስጥ ባሉ አፍሪካውያን ላይ በደልና ማዋከብ እየተፈጸመ መሆኑን ከአምባሳደሮቻቸው ውጪ በቀጥታ ያሳሰቡ ሀገሮችም መኖራቸው ተዘግቧል። የማሸማቀቅና የማዋከብ ዘመቻ እየተካሄደ ያለው ኮሮና ቫይረስን የሚያዛምቱት አፍሪካውያን ናቸው በሚል የተሳሳተ አስተሳሰብ ምክንያት መሆኑን አምባሳደሮቹ ገልጸዋል። አምባሳደሮቹ ደብዳቤውን ይድረስ ያሉት ለቻይና የውጭ ጉዳይ ሚኒስትር ዋንጊ ሲሆን ለአፍሪካ ህብረትና ለደቡብ አፍሪካ ፕሬዚደንት ሲሪል ራማፖሳ እንዲሁም ለሁሉም የአፍሪካ ሀገሮች የውጭ ጉዳይ ሚኒስትሮች ግልባጭ መደረጉ ተገልጿል። ሐራሬ የሚገኘው የቻይና ኤምባሲ ክሱን ያስተባበለ ሲሆን በደቡብ አፍሪካ የቻይና ኤምባሲ ግን መልስ ከመስጠት ተቆጥቧል። የቻይና የውጭ ጉዳይ ሚኒስቴር ባለስልጣን የሆኑት ሊዩ ባኦቹን ጓንግዡ ጸረ ቫይረስ እርምጃዎችን እያከናወነች መሆኑንና የሚከናወኑት ስራዎች ሀገር፣ ዘርና ጾታ ሳይለይ ሁሉንም ሰው የሚመለከት መሆኑን ገልጸዋል። አፍሪካውያኑ አምባሳደሮች ባቀረቡት ደብዳቤ ላይ ይፈጸማሉ ካሏቸው በደሎችና የወከባ አድራጎቶች መካከል ከሆቴሎች በውድቅት ሌሊት ማባረር፣ ፓስፖርቶቻቸውን መያዝ፣ ቪዛ መንጠቅ፣ እስራትና ከሀገር ማባረርን የመሳሰሉ ዛቻዎችና ማስፈራሪያዎችም እንደሚገኙ ተገልጿል። የጋና፣ የኬንያና የናይጄሪያ የውጭ ጉዳይ ሚኒስቴር መስሪያ ቤቶች ከቤጂንግ ጋር እየሰሩ መሆናቸውን አስታውቀዋል። የዜናው ሰዓት አብቅቷል። ወደ ቀሪ ዝግጅቶች እንሸጋገራለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ 4/2012 ዓ.ም ምሽት ፕሮግራም ነው። አትላንታ ጆርጂያ የሚገኘው የአድማስ ራዲዮ ባለቤት እንዲሁም አዘጋጅና አቅራቢ ቴዎድሮስ ዳኘ መጋቢት 24 አረፈ።
አብረን ነው አፍታችንም ጸሎት ያደረግነውም። ጠዋትም እንዳልኩሽ ቁርስ ሰርቶ የሚወደውን ብዙ ጊዜ አልጋ ማንጠፍ፣ ቤት ማስተካከል ይወዳልና አልጋውን አንጥፎ ቁርሳችንን ባባንተን የምትሰራው ምናምን ተብሎ ቁርስ ሰርቶ ከዛም እኔ ተከትየው ነበር የወጣሁትና ልብሱ ይሄ ያምራል አያምርም ተባብለን እና በቃ በጣም የሚገርም አሳልፈን ነው። ከዛ ይሄኛውን እንደዚህ ነው ይሄኛው ስለሚያምረው ብሎኝ መኪና ውስጥ ገብቶ እንደሄደ ነው ያው ሬዲዮን ላይ ያለ ላይፉ
እናስታውሰዋለን። ስለ አቶ ተገኘ ሞገስ አቦዬም ጥቂት እንነጋገራለን።
ባጭሩ ተገኝ እኔ እስካወቅኩ ድረስ ከ1966 አብዮት ጊዜ ጀምሮ እስከ ሞተበት ጊዜ ድረስ በትግል የቆየ ሰው ነው። ትዳር አልመሰረተ፣ ልጅ አልወለደ፣ ቋሚ ስራ አልያዘ፣ ፕሮፌሽናል የሆነ ታጋይ በችጋር ምናልባት ድርጅቱ ከሚደጉመው እና ጓደኞቹ ከሚያደርጉት አስተዋጽኦ ውጭ ስራ ሰርቶ ራሱን ያስተዳደረ ሰው አልነበረም። እድሜ ልኩን በትግል ያለ ምቾት፣ ያለ ድሎት እነዚህ ጸጋዎች ሳያታልሉት ትግሉን ብቻ የኢትዮጵያ ዜጎች እኩልነት፣ ነጻነት፣ የዲሞክራሲ እሴቶች በሀገራችን እግር እንዲተክሉ እንዲያብቡ ለኢትዮጵያ አንድነት የታገለ ሰው ነበር።
ከሚያውቋቸው አንደበት አብረውን ያምሹ አሁን ወደ መጀመሪያው ቀንብር እንዝለቅ። የጎንደር አከራር ወንጀለኛ ቡድን አለ በሚል መንግስት ጎንደር ከተማ ውስጥ በተለያዩ ጊዜዎች በሚወስደው ርምጃ ለሰብአዊ መብቶች መከበር ሲታገሉ የቆዩ ፋኖችን ኢላማ አድርጓል የሚሉ አሉ። በሌላ ወገን ደግሞ የለም፣ በፋኖ ስም ተደራጅተው ከነጋዴው ላይ ገንዘብ የሚወስዱ በዘረፋና ሰዎችን በማገት ያስጨነቁ አሉ። መንግስት በእንዲህ አይነቶቹ ላይ ርምጃ መውሰዱ ተገቢ ነው የሚሉ አሉ። በእውኑ ጎንደር ላይ የሆነው ምንድን ነው? ከንቲባዋስ ምን ይላሉ? ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች።
መጋቢት 10 ቀን ለመጋቢት 11 አጥቢያ 2012 ዓመተ ምህረት ለሊት በከተማው ከፍተኛ የተኩስ ድምጽ መሰማቱን ተከትሎ ሁለት የተለያዩ አስተያየቶች ሲደመጡ ቆይተዋል። አንደኛው የክልሉ መንግስትና የፌደራል መከላከያ ሰራዊት ራሆነው በከተማው ውስጥ በቡድን የተደራጁ ወንጀለኞች አሉ በሚል ለፍትህና ለእኩልነት ሲታገሉ የነበሩ ፋኖች ላይ እርምጃ ወስዷል የሚል ነው። ሁለተኛው ወገን ደግሞ በጎንደር ከተማ ውስጥ የተደራጁ ኃይሎች ካምፕ አቋቁመው እየዘረፉ ነጋዴዎችን እያስጨነቁ ሰዎችን እያገቱ በየቀኑ ምሽት ላይ ከተማ ውስጥ ተኩስ በመክፈት እያሸበሩ የሚገኙ ወጣቶች ነበሩ፣ መንግስት እርምጃ ወሰደውም በእነሱ ላይ ነው የሚሉ አሉ። እነዚህ ቡድኖች በከተማ ውስጥ ከሚፈጽሙት ወንጀልና በሰዎች ላይ ከሚያደርጉት ጉዳት አንጻር ጉዳት ሊደርስብን ይችላል የሚል ስጋት እንዳላቸው በመግለጽ ስማቸውንና ድምጻቸውን እንዳንጠቅስ የጠየቁን በጎንደር ከተማ ውስጥ በተባለው መልኩ ተደራጅተው በመተማ መኩል የሚገቡ መኪኖችን የሚዘርፉ፣ ከሆቴል ባለቤቶች ላይ ገንዘብ የሚቀሙ፣ ሰዎችን አግተው ከቤተሰቦቻቸው ላይ ገንዘብ የሚቀበሉ ቡድኖች ጉልበታቸውን አጠናክረው በከተማ ውስጥ ረዘም ላሉ ወራት ሲንቀሳቀሱ እንደነበር ይናገራሉ። ስሜ እንዳይጠቀስ ያለ አንድ የጎንደር ከተማ ወጣት በጎንደር ከተማ ቀበሌ 6 እና ቀበሌ 18 እነዚህ ቡድኖች ሁለት ካምፕ ነበሯቸው። መጋቢት 11 ቀን በመንግስት አጣቂዎች ተከቦ ተኩስ የተከፈተው በእነዚህ ካምፖች ላይ ነው ይላል።
በጎንደር ከተማ ውስጥ ሁለት ካምፕ መስርተው የጦር መሳሪያ ታጥቀው ማለት ነው ክላሽ እና ብሬን ድረስ የመታጠቅ ዕድል አግኝተው ነበር እና ታጥቀው ያው ከተማ ውስጥ እንቅስቃሴ ያደረገ ነበር። በነበረው ግጭት በተለይ በዚህ በብሔረሰብ ግጭት ላይ እንደ መሳሪያ የመሳተፍ እንትኖችን ተካሂደው ነበረ። ከዛ በኋላ ግን ያው ህገወጥ ድርጅቶች ነበሩ ሲፈጸሙ የነበሩ ህገወጥ ድርጅቶች ሲፈጸሙ ነበረ። ያ ማለት ከተማ ውስጥ ላይ ግብር የተጣለበት ሳያም ማለት ሁሉ እንደ ሁለተኛ መንግስት አክት የማድረግ ነገሮች ፈጽመዋል። እንግዲህ ያለው ነባራዊ ሁኔታ እስከ መጋቢት አስር የነበረው ነባራዊ ሁኔታ ካምፖ ለነገራችን ነው የቀበሌ 6 የሰዎች መኖሪያ የነበረ ቤት ነው። የግለሰቦች መኖሪያ ተቀምቶ ነው ካምፕ የሆነ። የቀበሌ 18 ግን ያው ከና መሪዎች አንዱ በኪራይ ይዞ ኋላ እንደ ካምፕ የተጠቀመበት ነው።
ቀመጫቸውን በዚህ ካምፕ ውስጥ ያደረጉ የታጠቁት ወጣቶች ከማህበረሰቡ ላይ የሚፈልጉትን ገንዘብ ለማግኘት ያሻቸውን ሲፈጽሙ ቆይተዋል ያለው ይህ ወጣት መንግስት ይህን ያህል ጊዜ እርምጃ ሳይወስድ መቆየቱን ይወቅሳል። በሌላ በኩል እርምጃ ተወስዷል፣ ከተማ ውስጥም ከፍተኛ ተኩስ ነበረ፣ ውጥረት ተፈጥሯል፣ ነገሮች መስመር ከመልቀቃቸውና ህገ ወጡ ከህጋዊው ተቀላቅሎ እርምጃ እንዳይወሰድበት ነገሮችን ለማስተካከል ጣልቃ ገብተዋል ከተባሉትና ጉዳዩን ከሁለቱም ወገን ሲያናግሩ ቆይተዋል ከተባሉት የጎንደር ከተማ ነዋሪ ከሆኑት አንድ አዛውንት መካከል አነጋግረናቸው ነበር። በተባሉት ካምፖች ውስጥ በህገ ወጥ መንገድ መሳሪያ ታጥቀው ሲንቀሳቀሱ የነበሩ ወጣቶች መኖራቸውን ያረጋግጣሉ።
በጣም ከባድ መሳሪያ ነው ሰውዬው ሰላም ያለበት በጣም ከፍተኛ የሆነ እንትን ነው። ለነገሩ የተጎዳ ሰው የለም። እነሱም ተበታተኑ አሉበት። አንድ ካምፕ ነገር ነበራቸው፣ ሁለት ቦታ የሚኖሩበት ቤትና ካምፕ አካባቢ ነበረ። በዛ ተበታተኑ ቀረ። ከዛ በኋላ ሌሎች ዝም ብለው ብትን ስናሉ ተኩስ ምንም ነገር የለም፣ መንግስትን የማሳደድ ነገር አላደረገም የሚባል ግን ያው ተበታትሎ ስላሉ የተበታተን ኃይል ለመንግስትም ለህብረተሰብም ለሌላም ስጋት ሊሆን ይችላል የሚል እንትን ነበር። ግን እስካሁን ምንም የጎላ ነገር የለም። ብቻ ተበትነዋል ውጭ ስለሚባል አሁን በዚህ በሽታ ጊዜ ስለ በሽታው ስለ ጤንነታችን ለደህንነታችን እናስበው ሲገባ እነህ ሰዎች ደግሞ እንዲበተኑ ስጋት እንዲፈጠር መደረጉ ትክክል አይደለም የሚል አንዳንድ ቅሬታ አለ። በሰው
በከተማ ውስጥ በመኖሪያ ቤቶች ውስጥ ስለተቋቁመው ስለነበሩት ካምፖችም ይናገራሉ።
ካምፕ ቀበሌ 6 ይባላል።
አሁን አካባቢ የሆነ ባዶ ቤት ነበረ። ያሱ ቤት ግለሰብ ቤት ነው ነው የሚባለው፣ ግን ግለሰቡ ተደሪጋለ ነው መንገድ ይዞት የነበረ ቤት ነው ምናምን አልባል ይቻላ ለጊዜው የነበሩበት አለ። አንደኛው ደግሞ የተወሰኑ ሰዎች የሚኖሩበት በቀበሌ 18 በላይ ያለኛው በቀበሌ 6 አካባቢ ነበር። ሁሉም አሁን ተለቋል። ሰዎቹም የለም ከተማ ውስጥ ሆኖ በዙሪያው ሆኖ አይታወቅም።
ሌላው ይህን ጉዳይ አስመልክቶ በማህበራዊ ጉዳይ ላይ አስተያየት የሚሰጠው ቶማስ ጀጃው የተባለ ወጣት መንግስትን ተጠያቂ ያደርጋል።
መንግስት ያደራጃቸው ኃይል እንዳለ ነው የሚነገረው። ያ ማለት ምንድን ነው? ፋኖን ለማጠልሸት፣ ፋኖን ወይም ለመበተን። አሁን ምንድን ነው ፋኖ ሲጀመር ምን ማለት ነው የሚለውን ለማየት ያክል በእኔ መረዳት ፋኖ ማለት ልቡ ለነጻነት ልቡ የታጠቀ በሙሉ ፋኖ ነው ብዬ ነው ማመት። ያ ኃይል አንደኛው ነፍስ ያነሳ ነው፣ አንደኛው ብር ያነሳም፣ ሁሉም ፋኖ ነው። ከዚህ በፊት አስሮ የነበሩትን ሁላቸውም ብር በብር እንቅስቃሴ ያደርጉ የነበሩ ኃይሎች በሙሉ ለእኔ ፋኖ ናቸው። ከእንደገና ነፍስ አንስተው ብር አያገቡትም፣ ፋኖ ናቸው። ነፍስ ያነሳውን ኃይል መንግስት በራሱ መንገድ ለእኔ የፖለቲካ ዓላማ አይመችኝም፣ አይደግፉኝም፣ ከጎኔ አይቆምም ብሎ ያመናቸው ምንድን ነው በዛ ደረጃ የፈረጃቸው ስለሆኑ እነሱን ለማጠልሸት መጀመሪያ ከህዝብ ለመነጠል ሆን ብሎ በተቀናጀ እና በተደራጀ መልኩ ራሱ ስፖንሰር የሆነ ያደራጃቸው ኃይል አለ ብዬ አምናለሁ።
የጎንደር ከተማ ምክትል ከንቲባ ኢንጂነር ማስተዋል ሲዩም በበኩላቸው እነዚህ ህገወጥ ድርጊት ሲፈጽሙ የነበሩና በፋኖ ስም ተደራጅተው ሰዎችን ሲያሸብሩ የቆዩት የህገወጥ ድርጊት ፈጻሚዎች የፋኖን 100% አይሞሉም፣ እነርሱም ቢሆኑ ወደ ህጋዊ መንገድ ገብተው ህይወታቸውን በሰላም እንዲመሩ በመንግስት በኩል ብዙ ጥረት ተደርጓል። ነገር ግን ከአቅም በላይ ወደ ሆነ ሁኔታ ሲሻገር በህብረተሰቡ ጥያቄ ነው ወደ እርምጃ የተገባው ይላሉ። መጋቢት 10 የተፈጠረውንም ያስረዳሉ።
ራሳቸውን እንደ ፋኖ የሚቆጥሩ ልጆች አሉ። እነዛ ውስጥም መልካም የሚሰሩ ልጆች አሉ። በጣም ደግሞ በዚህ በህገወጥ ተግባር፣ ህገወጥ ቤት ወረራ፣ ህገወጥ አሁን ከተማ ውስጥ ህገወጥ በሆነ የቤት ወረራ ላይ፣ የመሬት ወረራ ላይ የተሳተፉ ህገወጥ ነጋዴውን ግብር አምጪ እያሉ የሚጠይቁ ከተማ ውስጥ ካምፕ ከፍተው የሚንቀሳቀሱ ልጆች አሉ። በዚኛ ከድርጊታቸው እንድትቆጠቡ ብለን ለረዥም ጊዜ ዲስከስ አድርገናል። በመግባባት ወይም ነበር ዋላ የመጨረሻው ቀን መጋቢት 10 ቀን የተከሰተው ልጆቹ ከተማ ውስጥ በተለምዶ ፎጣ ለባሽ የሚባሉ 10:15 እስከ 12 ባለው ከተማ ውስጥ ሰልፍ አደረጉ። ምን ሰልፉን እኛ እውቅናም የለንም፣ ምን እንደሚሉም አናውቅም። ሰልፉ እየጎላ መጣና ቢሮ መደብደብ ጀመሩ። መኪና ላይ ድንጋይ መወርወር ሲጀምሩ እኛ እንደ ህግ ተቆጣጣሪ አካል ይህን ሰልፍ መበተን ነበረብን፣ በተን። ከዛ በኋላ ጸጥታው የከተማ ሁኔታ ሊቀየር ይችላል በሚል ያው የጸጥታ መዋቅሩ ስምሪት ማድረግ ጀመረ። ፓትሮል አድርጎ ከተማው በዚህ ረብሻ እንዲወጣ ምንም ምክንያት የሌለው ሰልፍ ስለነበር ያም በምናደርግበት ሰዓት እነዚህ ግሩፖች የጸጥታ ኃይሉን መኪና ላይ እንዳለ መጡና የተወሰነ ገደሉ፣ የተወሰነ አቆሰሉ። ዘን ካምፕ ስላላቸው እነዚህ ሰዎች በእርግጥ ካምፕ ከተማ ውስጥ መመስረትም ራሱን የቻለ አንድ ሌላ አጀንዳ ሆነ። ይህን ድርጊት የፈጸሙ ሰዎች በቀጥታ ለህዝብ እንዳታቀርቡ በሚል ጥያቄ ስናነሳ በሱ የጀመሩት እነሱ ናቸው። ብሬን መተኮስ ምናምን መተኮስ የጀመሩት እነሱ ናቸው። እዛም በኋላ ብዙ ከዛ በላይ ብዙ ሰው መጎዳት የለበትም፣ ብዙ ሰው መሞት የለበትም። እኛ ሞር ከተማውን ወደ አላስፈላጊ ነገር እስከ መከት ብለን ነገሮቹ በዛ ደረጃ እንዲያልቁ አድርገናል። እንግዲህ የነበረው ሂደት ይሄ ነው። አሁንም እኛ ከፋኖ ጋር ተፋላ ነው። ለፋኖ በትክክል እውነተኛ ፋኖ ዲዘር የሚያደርገው እኛም በፋኖነት ደረጃ ሁሉም ሰው ለአማራ ክልል ፋኖ ነው። ችግር ሲመጣ ታጥቆ የሚነሳ ነው። ያ አያጣለም፣ ባይ ዴፊኒሽን አያጣለም። አሁን ሽን ፕሮፖዛል ይዘን ስንቀር ሰርቶ ማይበላ ሌባ ግሩፕ አለ፣ የተደበቀ ግሩፕ አለ። ያ ግሩፕ ሰርቶ መብላት ስላልቻለ ፕሮፖዛል አክሴፕት ለማድረግ ላለማድረግ ካልሆነ በስተቀር እንደሚወራ ከፋኖ ጋር ቅጣላም አሁንም እየሰራ ነው። ፌደራል ሰው ሀገራቸው እንዲያገለግሉ በኢኮኖሚ እንዲጠቀሙ ነው እየሰራ ነው የሚስቲል ነው። እነዚህ ግሩፖች ግን በፋኖ ስም በጣም ነገሩን በጣም
አልኩል። የጎንደር ከተማ የጸጥታ ምክር ቤት ትላንት ባወጣው መግለጫ በቡድን ተደራጅተው ህገወጥ ተግባር ሲፈጽሙ ነበር ያላቸውን 77 ግለሰቦች በቁጥጥር ስር መዋሉን አስታውቋል። አድማጮች የኛ ዘገባ አልተጠናቀቀም። በጎንደር ከተማ ተደራጅተው ነበር በተባሉት ቡድኖች ተፈጸሙ ከተባሉት ወንጀሎች ውስጥ የተወሰኑትን ለመፈተሽ ሞክረናል። በነገው ምሽት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የኢትዮጵያ ፖለቲካ ጤና በኢዜማ መሪ ምርመራ። ከኢዜማ መሪ ፕሮፌሰር ብርሃኑ ነጋ ጋር ሰሞኑን የጀመርነው ውይይት ይቀጥላል። እጅግ ባየለው የኮቪድ-19 ወረርሽኝ ንግግር ምክንያት አቆይተነው ነበር። ፕሮፌሰር ብርሃኑ በቀደመው ውይይታችን ስለ ኮሮና ቫይረስ ዓለም አቀፍ ወረርሽኝ እና ስለ ህዳሴ ግድብ በሁለቱም ጉዳዮች ላይ የራሳቸውን ፓርቲ ጨምሮ በተለያዩ ጎራዎች የቆሙ የፖለቲካ ኃይሎች ስላሏቸው አቋሞችና ሊኖራቸው ይገባል ስለሚሉት ድርሻ ተናግረዋል። ሁለቱም ጉዳዮች መንግስት ተቃዋሚ ሳይባል የሀገር የደህንነትና የሉዓላዊነት ናቸው ብለዋል። የወቅቱን የኢትዮጵያ የፖለቲካ አየርና የመንግስቱንም ጤና ፈትሸዋል። አንድ ሁለት ሳምንታትን ብንሻገርም ፕሮፌሰር ብርሃኑ ጠቃሚ ሀሳቦችን አካፍለዋልና ካቆምንበት እንቀጥላለን። እርስዎ ለጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ከምል ዶክተር አብይ ልበል፣ ምክንያቱም የዛሬ 2 ዓመት አካባቢ እርሳቸው ገና ሙሉ በሙሉ ስልጣኑን ሳይቆጣጠሩ ስልጣኑን ሳይዙ የአብይ አስተዳደር የሚባል መንግስት ሳይመሰርቱ እርስዎ ገና ሆኖ ሳለ የኔ ቃል አይደለም፣ በትምህርት ተጠቅስ ነው ይህንን የምናገረው እና ድጋፉን ሲገልጹ የነበረው ከዚያን ጊዜ ጀምሮ ነው። ሰሞኑን በሚሰጧቸው አንዳንድ ሀሳቦች በየክፍተቱ በየስንጥቁ እየሾለኩ የሚወጡ አንዳንድ በዚህ መንግስት ላይ እርስዎ ያሉትን አመለካከት አልፎ አልፎ እንደ በጭላንጭል የሚያሳዩ ሀሳቦች አሉና ያን ጊዜ ይሰጡ የነበረው ድጋፍ ለጠቅላይ ሚኒስትር አብይ አህመድ አሁንም እንዳለ ነው ወይስ ጥርጣሬ ያለዎት በዚህ አስተዳደር ላይ?
በመጀመሪያ ያኔም ቢሆን የለውጡን ሂደት ሲሰራ የነበረ የመንግስት ተቋም በአንድ ጊዜ ተገልብጦ ሁሉ ነገር ሰላማዊና ንጹህ የመወዳደሪያ እንትን ይፈጥራል የሚል ቅዠት አልነበረንም። ይኸው አስቸጋሪ ሂደት እንደሚሆን፣ በዚህ አስቸጋሪ ሂደት ውስጥ ስህተቶች እንደሚፈጠሩ፣ እነኚህ ስህተቶች እየታረሙ መሄድ እንዳለባቸው። ዴሞክራሲያዊ ስርዓት መመስረት እኮ ምናልባት በጣም ከባዱ ስራ ነው። እኔ ብዙ ጊዜ የምናገረው አለ ሀገራችን ውስጥ ስብሰባዎች በሚደረጉ ጊዜ እነ ፈረንሳይ እኮ 100 ዓመት ፈጅቶባቸዋል ዴሞክራሲያዊ አብዮት ከጀመሩበት ጊዜ ጀምሮ የተረጋጋ ዴሞክራሲያዊ ስርዓት ለመፍጠር። ሶ እንደዚህ ቀላል ይሆናል የሚል ቅዠት አልነበረንም። ድጋፋችን እምነታችሁ ያ ከሆነ እውነተኛ ዴሞክራሲያዊ ስርዓት እንዲመጣ ከሆነ ፍላጎታችሁ ከእናንተ ጋር ነን። በፖለቲካ ሀሳብ ልንለያይ እንችላለን። እነኛን ልዩነቶቻችንን ለህዝብ አቅርበን ተከራክረን እኛ በዚህ እንለያያለን፣ ዘርፎር እኛን ምረጡን እነሱን አትምረጡ ልንል እንችላለን። ግን ስርዓቱ እንዲፈጠር እምነቱ ካላችሁ ያን ስርዓት ለመፍጠር በሚደረገው ሂደት የሚመጡ እንቅፋቶችን ለመጥረግ እንተባበራለን። ይሄ ቢኮዝ ያ ስርዓት መጀመሪያ መኖር አለበት። የፖለቲካ የሚባለው ነገር እንዲኖር አገር መኖር አለበት። ፖለቲካ የሚባለው የሰለጠነ ፖለቲካ እንዲካሄድ ሰላም መኖር አለበት። እነኝን ነገሮች በመፍጠር ሂደት እንተባበራለን በሚል ነው። ሶ ያ ፕሪንሲፕል ነው ከበፊቱ ጀምሮ ይዘን የመጣ ነው። አሁንም ያለን ይህንን በቅርብ ጊዜ ያቀረብኩትን ጋዜጣዊ መግለጫ በሚመለከት ከሆነ ያልከው፣ ሁል ጊዜ በሰው ልጅ የስልጣኔ ሂደት ታሪክ በአንድ በኩል ስርዓት አልበኝነት፣ ይሄ ቅድም ያልኩት አይነት ሁሉም በየጎጡ ተከፋፍሎ ጠመንጃ ይዞ የሚታኮስበትና የሚተላለቅበት ነገር እንዳይኖር ያስቆመው መንግስት የሚባለው ጠንካራ ተቋም መፈጠሩ ነው። መንግስት ኢዝ ኢምፖርታንት። የሰለጠነ ህይወት እንድንኖር ከፈለግን መንግስት ማለት በጣም አስፈላጊ ተቋም ነው። ይሄ መንግስት ግን ዝም ብለህ ከለቀቅከው መስመሩን ደግሞ ስቶ መንግስት ህዝብን የሚበድል መንግስት ህዝብን የሚረግጥ ሊሆን ይችላል። ያን ደግሞ በታሪክ በሰፊው ያየ። ዴሞክራሲያዊ ስርዓት እንፍጠር ማለት በእነኚህ በሁለቱ መካከል ያለች ቀጭን መንገድ መሄድ ነው። አስቸጋሪ ነች እና መንግስት ስልጣን ላይ ያሉ ሀይሎች ካልተጠነቀቁና ከዚህ በፊት የለመዱት አይነት በተለይ እንደኛ አይነት በሪፎርም ሂደት ላይ በፊት የነበሩት ሀይሎች አሁንም በስልጣን ላይ ባሉበት ሂደት ላይ እያለፉ ማህበረሰቡን ሊረግጡ የሚችሉ የጨዋታ ሜዳውን ሊያበላሹ ሊያሰናክሉ የሚችሉ ነገሮች ሲያደርጉ ግን ይሄን ነገር አታርጉ ይሄ ትክክል አይደለም because ወደ መጥፎ ቦታ ይመራናል እያሉ መገሰጽና መምከር ግዴታችን ነው እና ያደረግነው ይሄንን ነው ይሄንን ለፐብሊኩ በአጠቃላይ የተናገርነው ፐብሊኩ መጠንቀቅ ስላለበት ነው። ፐብሊኩ ውስጥ ያሉ የተለያዩ ኃይሎች ቀደም ያልቋቸው ሙራኑ ሲቪክ ማህበረሰብ ሁሉ ይሄ ኃላፊነት እንዳለበት እንዲያውቅ ነው። ባለፈው ጊዜ በዚህ ከገንዘብ ማሰባሰብ ጋር ምናምን በተያያዘ የሰሯቸውን ስራዎች ስናይ ነው ይሄ የድሮን በፊት ኢሃዴክስ ሄድበት የነበረውን አይነት ይደክ ነው እየተሄደ ያለው ተጠንቀቁ እዚህ ላይ ይሄ ነገር አደጋ አለው የሚለውን ለማሳየት ነው። ከዛ ውጪ ዴሞክራሲያዊ ስርዓት ለመፍጠር እስከወሰኑ ድረስና በዛ መንገድ እስከሚሄዱ ድረስ ያን ስርዓት እስከመፍጠር የሚወስድ ድጋፍ ሁላችንም ማድረግ አለብን ብለን እናምናለን። ከዛ ወጥተው ግን ያንን ዴሞክራሲያዊ ስርዓት የመጫወቻ ሜዳ የሚያዛባ ነገር ከሰሩ ኢንከምበንቶች ታውቃለህ በስልጣን ላይ ያሉ ኃይሎች ኢቭን ዴሞክራሲያዊ ሀገሮች ውስጥ ሁሌ ያንን አንዳንዴ እየረገጡ የሚያልፉት ነገር አለ። እንደኛ ደግሞ አዲስ ስለሚሆን ሁሉም ሴንሲቲቭ ስለሚሆን በዚህ ላይ ጥንቃቄ ያድርጉ ለማለት ለመምከር ነው ያደረግነው። ይሄንን እንቀጥላለን። ስተት በመናይ ጊዜ ስተቱን እናግራቸዋለን። ይሄ ግን እነሱን ለመጣል ለማዳከም ለምናምን ሳይሆን ይሄ በጋራን መስረት የምንለውን ዴሞክራሲያዊ ስርዓት በተለመደ አካሄድ በመሄድ እንዳያበላሹት ለመንገርም ነው።
ለመሆኑ መንግስት አደብ ማስገዛት አለበት ሲሉ ምን ማለት ነው ፕሮፌሰር?
ከጨዋታው ህግ የተቀመጠው የጨዋታ ህግ ዴሞክራሲያዊ ስርዓት ለመፍጠር በተደረገው ስምምነት መሰረት ያለ የጨዋታ ህግ ማክበር ማለት ያንን ላላከበረ ከዚህ ውጪ መሄድ እንደማይችል ሊያስቆመው የሚችለው መንግስት ነው።
ሌላ ምን አርጎ ያስቆመው የሚል ሐሳብ አሉት? እርሶ መንግስት ቢሆኑ ምን ይደረጋል?
ለምሳሌ ስብሰባ ሲደረግ ስብሰባ ለመረበሽ የሚወቅ እንትን ኃይል ካለ የመንግስት የጸጥታ ኃይሎች እንደነኚህ የሚበጠብጡ ኃይሎችን ማስቆም አለባቸው። ምንም ይሄ ጥያቄ የለውም። በጉልበት ሰዎችን ኢንቲሚዴት እናደርጋለን ብሎ የሚንቀሳቀስ አካል ካለ ያንን አትችልም ብሎ አደብ እንዲገዛ በመንግስት የጸጥታ ኃይሎች በኩል እርምጃ መውሰድ አለበት። ከጸጥታም አልፎ አንዳንድ ኢቭን በምርጫ ቦርድ በኩል የፖለቲካ ኃይሎች የምርጫ እንቅስቃሴ በሚያደርጉበት ጊዜ ከመስመር የወጣና የጨዋታ ህግ ብሎ ራሱ ምርጫ ቦርድ ያስቀመጠው አለ። ከዛ ውጪ ሲንቀሳቀሱ ካየ ዝን ምርጫ ቦርድ ማስቆም አስፈላጊ ከሆነም ከውድድሩ መሰረዝ አለበት። እነኚህ የትም ሀገር የሚደረጉ ነገሮች ናቸው። ዴሞክራሲያዊ ስርዓት የጨዋታ ህግ አለው። በዛ ጨዋታ ህግ መሰረት ነው ሁሉም መጫወት ያለበት። ከዛ ውጪ አልጫዋትም በዛ ህግ አልጫዋትም የሚል ካለ ደን የጨዋታ ህጉን አልተቀበለም ደን እዛ ጨዋታ ውስጥ ሊገባ አይችልም። ይሄ እኮ እግር ኳስ ሜዳ ገብቶ ልጫዋት ብለህ ገብተህ ሽጉጥ ይዘህ ተቃራኒ ተርሲኒ በመጣበት ቁጥር በሽጉጥ እየመታህ የምትሄድ ከሆነ እግር ኳስ ጨዋታ አይደለም። የጨዋታ ህጉን አፍርሰዋል ደን ቀይ ካርድ ሰጥቶ ያባርሃል አይደለም እንዴ? ምንም አይነት
በሽጉጥ
ቴበር ማለት ነው።
እሺ፣ የብልጽግና ፓርቲ ካድሬዎች ፕሮፌሰር ብርሃኑ ያሳድዱናል፣ ያስሩናል፣ የመንግስት አገልግሎት በአመሳሶ እየሰጡ ናቸው፣ የመንግስት ንብረት መኪኖች፣ ቢሮ፣ የጽህፈት ቁሳቁስና ሌላም ሁሉ ለፓርቲ ጉዳይ እየተጠቀሙ ናቸው እያሉ የሚከሱ ተቃዋሚዎች እየተሰሙ ናቸው። በተለይ ኦሮሚያ ውስጥ፣ ሶማሌ ክልል ውስጥ እና ሌሎችም ቦታዎች ላይ ይሰማሉ። እርሶ ይሄንን ክስ ይጋራሉ ወይም እርሶ ፓርቲ ይጋራሉ ወይስ ታዩበት መንገድ አላችሁ? አመሰግናለሁ ፕሮፌሰር። ይቀጥላል ንግግራችን። ሙሉ ውይይት በነገራችን ላይ በዌብሳይታችን እና በፌስቡክ ገጻችን ላይ ይገኛል። ሰው የበዛበት ቦታ አይግቡ፣ አይቀላቀሉ፣ ራሱን ይነጥሉ፣ አፍና አፍንጫውን ይሸፍኑ፣ ፊትዎን አይነካኩ፣ ይንቁ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። በተከታዮቹ ዘገባዎች በየማኅበረሰባቸው የነቃ ተሳትፎ ከነበራቸውና ሰሞኑን ካለፉ ኢትዮጵያውያን ሁለቱን ባጭር ባጭሩ እናስባለን። አትላንታ ጆርጂያ የሚገኘው የአድማስ ራዲዮ ባለቤት እንዲሁም አዘጋጅና አቅራቢ ቴዎድሮስ ዳኘ መጋቢት 24 አረፈ። በራዲዮው ለ20 ዓመታት ከማገልገሉ በተጨማሪ ድንቅ የሚባል መጽሔት ማዘጋጅ ነበር። ቴዎድሮስ በብዙ ማኅበራዊ አገልግሎቶች ላይ ሲሳተፍ ቆይቷል። ጽዮን ግርማ ባለቤቱንና ጓደኞቹን አነጋግራ ተከታዩን አጠናቅራለች።
ሁለት ዓመታት በፊት መኖሪያውን ከአዲስ አበባ ወደ ዩናይትድ ስቴትስ አትላንታ ከተማ ያደረገው ቴድሮስ ኃይሌ ዳኘ ቴዲ ድንቅ የሚል ቅጽል ስም ያለው መጠሪያ አግኝቶ ነበር። ድንቅ ለከተማው ነዋሪዎች መረጃዎችንና ማስታወቂያዎችን አጣምሮ በነጻ የሚሰራጭና በርሱ የሚዘጋጅ መጽሔት ነው። ከ14 ዓመት በፊት የጀመረው አድማስ የተሰኘው የማህበረሰብ ሬዲዮ ደግሞ ቆይቶ ቴዲ አድማስ የተሰኘ ሌላ ስም አስወጣለት። አትላንታን የረገጠ ቴዲ ድንቅና ቴዲ አድማስን ለማወቅ ጊዜ አወስድበትም። በተለይ ማህበራዊ ጉዳዮች በከተማው በተሰናዱበት ቦታ ሁሉ ቴዲ ነበር። በአትላንታ ከተማ ነዋሪ ሆነው ዳዊት ከበደ ወየሳ ይህን ዘወትር ቅዳሜ ከሰዓት በኋላ በአትላንታ ከተማ የሚሰራጨውን አድማስ ሬዲዮ አብረውት ከጀመሩት ሰዎች አንዱ ነው። ትውውቃችን ከ25 ዓመታት በፊት አዲስ አበባ ውስጥ ሲሆን ዩናይትድ ስቴትስ ስንመጣ ደግሞ በድጋሚ ባልንጀሮች ሆነን ይላል።
ኦሃዮ እያለሁኝ የህብረት ድምፅ የሚል መጽሔት ነበረኝ። ቴዲ ደግሞ ድንቅ የሚል ነበረው። የስራ አንድነት ስለነበር በዚህ በፕሬሱ ላይ አንድ ላይ ለመስራት የተነጋገርን ተባበር ነበር። እኔ ወደ አትላንታ መወቅ እስከማድረግ ድረስ አትላንታ ከመጣሁኝ በኋላ አድማስ ሬዲዮን አብረን ጀመርን፣ አብረን መሰረትን። ሌሎችም ሰዎች እያስገባን ዳንኤል አስቅድ መንግስቴ፣ መልካም ደርሰመወርቅ አብረ መስረት ጀመሩ። እንደዚህ እያልን በዛ ነው በተለየ ስራ ግኝታችን የሚጀምረው።
የድንቅ መጽሔትና የአድማስ ራዲዮ ባለቤትና አዘጋጅ ቴድሮስ ኃይሌ አዲስ አበባ ከተማ ቂርቆስ ክፍለ ከተማ እንደ አውሮፓውያን አቆጣጠር በመጋቢት 1973 ዓ.ም ነው የተወለደው። የመጀመሪያና ሁለተኛ ትምህርቱን በወንድማማችና ሽመልስ ሀብቴ አጠናቆ በንግድ ስራ ኮሌጅም በሴክሬታሪያል ሳይንስ ተመርቋል። በመሀድ ውስጥ በወጣቶች ማዕከል ተሳትፏል። ኢሰመጉ ደግሞ የመስራቹ የፕሮፌሰር መስፍን ወልደማርያም ልዩ ጸሐፊ እንደነበር በህይወት ታሪኩ ላይ ተካቷል። ቴዲ ቅዳሜ መጋቢት 19/2012 ዓ.ም የቅዳሜ ከሰዓት ፕሮግራሙን ከስቱዲዮ እያስተላለፈ በገጠመው ህመም ድንገት ወደቀ። የአስር ዓመቷ ኪያኪ ቴድሮስ እና የስድስት ዓመቱ አልአዛር ቴድሮስ ሁለት ልጆቹ እናትና የትዳር አጋሩ ወይዘሮ ራሄል ካሳ ባለቤቴን ለዚህ የሚያደርሰው ህመም አልነበረውም ትላለች።
ይህን ያህል ለዚህ የሚያደርስ አይነት ህመም አልነበረውም። ረጅሙን ጊዜ ጉንፋን እንኳን አሞት እንደዚህ ባሰ ብሎ ማያቅ ልጅ ነው። ግን ከሁለት ወር በፊት ትንሽ አሞት ነበረ። ግን ከዛ በኋላ ተሽሎት ደህና ሆኖ እንደውም እሱ ሀሳቡ በሙላ የሚያስበው ስለዚህ በሽታ ስለ ኮሮና ቫይረስ ኢትዮጵያ ምን ይሆናሉ ይለኛል፣ እንደዚህ ነው ይለኛል። እና በጭራሽ ሀሳቡም ምኑም ብለድ ፕሬዠሩም ጥሩ ነበር። ማታ ለክቶ በጣም ጤነኛ ነበረ። በቃ ከልጆቹ ጋር ኳስ በዛ ሳምንት ኳስ ሁላ ወጥቶ የተጫወተ ሰው በጣም ጤነኛ ነበር። የሆነ አንዳንዴ ዝም ብሎ አቅለሸለሸኝ ነገር የሆነ ነገር ሲለኝ አንተ ግን የኮሮና ቫይረስ አስጨንቆሃል መሰለኝ ምንድን ነው ኢትዮጵያ እያልክ እንትን ታደርጋለህ። ለእኛ እንደውም በጣም እያሰበልን ቪታሚን ምናምን ዋጡ ምናምን እያለ ትንሽ እንዲህ ማሰብ ጀመርክ እንዲህ ምናምን እለው ነበረ እንጂ የተለየ ህመም ምንም አልታየበትም።
አርብ ምሽት ቤተሰቡ በተለየና ደስ በሚል ሁኔታ የጋራ ነገሮችን በጋራ ሲያከናውን ማምሸቱን የምታስታውሰው ወይዘሮ ራሄል ቅዳሜ ጠዋትም ከመለያየታቸው በፊት ቀለል ባለና በፈገግታ በታጀበ ጨዋታ በተሞላበት ሁኔታ በቃ ማታ እንገናኝ ተባብለው መለያየታቸውን ታስታውሳለች።
የመጨረሻው ቀን በጣም ልዩ ነበረ። ከማታው ቀን የተጀመረ ከልጆቻችን ጋር አብረን ተከታትለን ወጥተን ብዙ ጊዜ ለየብቻችን ነው የምናደርገው ጸሎት፣ ግን አብረን ነው አፍታችንም ጸሎት ያደረግነውም። ጠዋትም እንዳልኩሽ ቁርስ ሰርቶ የሚወደውን ብዙ ጊዜ አልጋ ማንጠፍ ቤት ማስተካከል ይወዳልና አልጋውን አንጥፎ ቁርሳችንን ባባንተን የምትሰራው ምናምን ተብሎ ቁርስ ሰርቶ ከዛም እኔ ተከትየው ነበር የወጣሁት እና ልብሱ ይህ ያምራል አያምርም ተባብለን እና በቃ በጣም የሚገርም አሳልፈን ነው። ከዛ ይሄኛውን እንደዚህ ነው ይሄኛው ስለሚያምረው ብሎኝ መኪና ውስጥ ገብቶ እንደሄደ ነው ያው ሬዲዮን ላይ ያለ ላይፉ ኢንተርቪዎች በተከታታይ ኢንተርቪው ያደርግ ነበረ። ከዛ በኋላ ግን ትንሽዬ በመሀል ቤት ውስጥ ሆኜ ሌላ ነገር እያደረኩ ነው መሰለኝ ትንሽ ፕሮግራሟ ትንሽ አለፈችና ዞር ስል እህቴ ምንድነው ሬዲዮን እኮ እንትን ሆነ ሙዚቃ ብቻ ሆነ ስትለኝ አሁንም ስሰማ ይሆናል እና ቴክስት አደረኩ። ከዛም ቆየውኝና አሁንም ደገምኩ ምንም ነገር አይመለስም። ግን ብዙ ጊዜ ሳተርዴ ምናምን እህቶቼ ጋር ስለምሄድ እዛ እየሄድኩ ነበር የሆነ እቃ ምግብ ምናምን ሰራ አርችላቸው ከዛ ጓደኞቹ ደውለው ለህቶቼ ነግሯቸዋል። ገና አልገባውም ነበር በር ላይ መሆኜ ደውዬለት ነበር። ምንም ሳይመልስልኝ ሲቀር ፈጣሪ ሆይ በሰላም ያርገው ብቻ ምናምን ብዬ ገባሁ። ያው በዛ አጋጣሚ ነው ቴሌኮ እንደዚህ ስትለኝ ማመን ያቃተኝ። በቃ ደወልን፣ ምንም የሚመልስም አልነበረም። ፒድሞ ታንክ ቤት እንደተወሰደ ሰማሁኝ። ያው ምንም አይነት ነገር እንደማይሰማ ነው ያወቅኩት።
ከዚያም ቴዲ ህይወቱ እስካለፈበት ቀን ድረስ ለተከታታይ ቀናት ሆስፒታል ተኝቶ ከፍተኛ ቀዶ ሕክምናን ጨምሮ ህይወቱን ለማትረፍ ብዙ ጥረቶች እንደተደረጉ የምትናገረው ባለቤቱ ራሄል ህመሙ ምን እንደነበር የታወቀው እንኳን ቀዶ ጥገናው ከተደረገለት ሐኪም ከተረዱ በኋላ እንደሆነ ታስታውሳለች።
አይነቱ ብሬን አኖሪዝም ይሉታል። ያ ነው ለዚህ ያህል ለሞት ያህል ያደረሰው። ስራ ላይ ያለም ኮንሽየስ የሆነበት የወደቀበት ምክንያት በዛ ምክንያት ነው። ወይ ብለድ ፕሬዠር አይደለም፣ ሁሌም እንደሚባለው ስትሮክ ምናምን አይደለም። ሰው እንዲያውቀው ነው ገባሽ? ለሌላም ጊዜ ያው የሚማርበት ነገር ነው። ራሱን ራስ አመመኝ ተብሎ ዝም ብሎ ትንሽ ጊዜ ሲያምሽ ቡና ነው ምንድን ነው እያለን እናልፋለን አይደል? እንደዛ መደረግ የለበትም። ለወደፊት ከቴዲ የሆነ ነገር መማር አለበት። በዛ ወቅት በብለድ ፕሬዠር ምክንያት የገባ ቀን ነግሯታል። ራሴን ነው የሚያመኝ ሲላት፣ እሷ ልብህ ልብህ እየተባለ ነው የታየው እና ልቡ ደህና ነው በቃ ደህና ነው ይውጣ ነው የተባለው። ግን መሆን ያለበት በዛ ሰዓት ወይ ስካን ቢደረግ ወይ ኤምአርአይ ቢታይ ምናምን ይህናል ሳይደርስ ወይ ሰርጀሪው ጥሩ ይሆንና እግዚአብሔር ካለ ይተርፋል።
በፊት አላወቀውም።
ይሄ ሰርጀሪውን ያደረገው ዶክተር በምንድን ነው ኬዙ ያው ብለድ ፕሬዠር ነው ወይ ብዬ ነበር። እኔም ራሱ ያው ሁላችን ሁሉም ሰው እንደሚለው ያው ስትወድቂ ምናምን ይባላል አለን ብሬንሽ ውስጥ ደም ሲፈስ እንደሱ የሚባል ነገር ስላለ እንደዛ ጠብቄ ነበር እየጠየኩት እየሰማው ያለሁትኝ እና ዶክተሮችም ነበሩ አጠገቤ። ግን እሱ ያለው እንደሱ አይደለም በሽታ ይሄ ነው ብለው ሁለተኛም ያለፈ በህይወት ካለፈም በኋላም ቁጭ አድርገውም ስክሪን እያሳዩኝ የገለጹልኝ ይሄ ነው። አዌርነሱ የለንም፣ አናውቀውም። ብዙም የሚታወቅ በሽታ አይደለም።
ከህክምናው በተጨማሪ በአትላንታ ከተማ የሚገኙ የሁሉም እምነት ተከታይ ኢትዮጵያውያኖች የቴሌ ኮንፈረንስ እያካሄዱ ጸሎት ሲያደርጉለት ቢቆዩም ጥቅምት 23 ቀን ሌሊት ለጥቅምት 24 አጥቢያ ማለት ነው እርሷ የሃይማኖት አባቶችን ይዛ ከሆስፒታሉ ከገባች በኋላ ህይወቱ ማለፉ እንደተነገራት ገልጻለች። ቴዲ ብዙ ነገር ነው ያጎደለብን ትላለች።
ያለችውን ታይም አብቃቅቶ ከልጆቹ ጋር ባለችው ሙመንት ሁሌ ሲጫወት ነው የሚገኘው ብዙ ጊዜ እና ለሙሉ ቤተሰቡ ለእኔም ይሁን ያለውን ሰዓት አብቃቅቶ በጣም ጥሩ ጊዜ ጥሩ አባትና ጥሩ ትዳር ጓደኛዬ ነው። በቃ ቴዲ ማለት ልጁ ነው ለእኔ። እሱን ማጣት ከባድ ነው ለእኔ ቤተሰቦች፣ ለወንድሞቹ፣ ለእኔ ቤተሰቦች ምናገር የሚያቅተኛል። በቃ ቃላቶች በሙላ ያሉኝ ሁላ አይመስለኝም። በጣም ነው የሚወዳቸው። እነሱም በጣም በቃ አክብረውት ወንድሞቹም እዛም ያሉት እነሱም እንደዛ። አይ ቲንክ እኔ እንጃ ከተፈጥሮም ይሁን አላውቅም፣ ለእኔ ቴዲ ታዛዤ ነው። ለእኔ ሁሉን ሰሜ ነው፣ ወንድሜም ነው። በቃ እኔ እንጃ ብዙ ነገሬ እንዴት ልልሽ የምችለው እዚህ ጋር ሂዴን አርግ ብለው ምንም ነገር ሳይገድበው ለማንም መሆንም ይሆናል ለእህቶችም ለራሴም እንደ ወንድሜም ነው ለልጆችም። በቃ መሆን የሚችለውን ያህል የሚሆን ጥሩ አባታቸው ነው ያጡት።
የቴዲን ከዚህ ዓለም በሞት የመለየትን መርዶ መስማት ለልጆቹ ከባድ እንደሆነባቸውም ትናገራለች ወይዘሮ ራሄል።
ትልቋ ያው በጣም ነው የከበዳት፣ ግን የሚያናግራት ሰው ካውንስሊንግ ነግሬ እነሱ መጥተው አናገሯት። ወዲያው አልነገሯትም፣ ለጭንቅላቷም ጥሩ ስላልነበረ። መጀመሪያም አሞታል ብያታለሁ በወቅቱ ግን በጣም አስጊ ነው ምናምን በደንቡ አባትሽ በጣም አሞታል ብዬ የተነገራት በንጋታው ከእንደገና ነው የተነገራት። ትንሹም እሱ ብዙም አላወቀም ነበር። አሁን ግን ያው ጥያቄ በጥያቄ ሆኗል። አባቱ እሱ የሚያውቀው አባቱ በጤና ተጫውቶ አግኝቶ ደስተኛ ሆነው ስለሸኙት ለምን ባባ አዩካም ቴክስ ማረጉላ ጀምሯል።
ቪዥን ፕሮግራም አዘጋጁ ሰይፉ ፋንታሁን የቴዲ የቅርብ ጓደኛ ነው። የቴዲ ድንገተኛ ህልፈት ከእጅግ አስደንጋጭ ዜናዎች አንዱ እንደሆነበት ይናገራል።
ሰው እንኳን ከአትላንታ መጣሁ አትላንታ ነው የምኖረው ሲለኝ መጀመሪያ የምጠይቀው ቴዲ ድንቅን ታውቀዋለህ ወይ ነው። በጣም ይገርምሽ፣ በጣም ሜትር በጣም ለማወቅና ለማሳወቅ የሚጓጓ አይነት ሰው ነው። እና ቴዲና እኔ ስንተዋወቅ አንድ 12 ዓመት ይሆነናል። የተዋወቅ ነው በዳዊት ከበደ ውይይት አማካኝነት አትላንታ ስለሚኖር እሱን ያስተዋወቀን። ከዛ በኋላ በቃ በተለይ መረጃ ሲፈልግ አዲስ አበባ እኔ ስልክም ሆነ አንዳንዱ መረጃዎች ይሰጠዋለሁ። የውጭም ነገር ካለ እሱ ይሰጠኛል። በተለይ አትላንታ የነበረው የኢትዮጵያውያን የእግር ኳስ ዝግጅት ጊዜ አብረን አትላንታ ያሉ ሬስቶራንቶችን በማስተባበር የለየት ያለ ሬዲዮ ፕሮግራም አብረን ሰርተናል። እና ቴዲ በጣም የሚገርምሽ በቃ የስራ ሰው ነው። በስራ ነው ራሱን ቢዚ የሚያደርገውም በስራ ነው። ብዙ ይነግረኛል። ማለት እናንተ አዲስ አበባ የሚያግዛቸው ሰዎች አሉ። አሁን ለምሳሌ እኔ ቴሌቪዥን ሰው ስሰራ በትንሹ 20 ምናምን ሰው አለ አጠገቤ። ሬዲዮ ስሰራ በቴክኒሽያን ነው የሚያዘጋጁ፣ ወሬ የሚያሰናዱ፣ ሀሳብ የሚያቀብሉ ብዙ ሰዎች አሉ በዙሪያችን። እና ቴዲ ግን አትላንታ እንዳየሁት ሬዲዮ ሲያዘጋጅ ያን የምታየውን ከቴክኒሽያን ጀምሮ ራሱ ነው፣ ወሬው የሚፈልገው ራሱ ነው፣ ማስታወቂያ የሚያነበው ራሱ ነው። መጽሔት ብቲ 70-80 ገጽ መጽሔት ራሱ ጽፎ ራሱ ሊያውቱን ሰርቶ ነው። እንቅልፍ የሚባል ነገር የለውም። እንደዛም ሆኖ ግን በጣም ይገርምሽ ለሻይ ቡናና ለጨዋታ ደግሞ ጊዜ አለው።
ቴዲ በአትላንታ ከተማ ለሚደረጉ ወይም ለሚፈጠሩ የማህበራዊ ክንውኖች ዋና ተጠሪ እስከ መሆን ደርሶ ነበር ይላል ሰይፉ።
አንዴ የማስታውሰው አባባ ተስፋዬ ወደ ሌላ ግዛት እየሄዱ ይመስለኛል ከዋሽንግተን ዲሲ ተነስተው ወደ ቺካጎ እየሄዱ መሰለኝ ኮኔክሽን ፍላይት ይሁን ምናምን ነገር አትላንታ ሲቆም ፕሌኑ ወረዱ። ወርዶ አትላንታ ኤርፖርት ውስጥ አባባ ተስፋዬ ተገኙ። እዛ እንደ አበሻ ሲያቸው ጊዜ ቀጥታ የደውሉ ቴዲ ጋር ነው። እና ቴዲ እየበረረ ሄዱ አባባ ተስፋዬን ሆቴል አርጋ ሲይዞ አሳድሮ በሚቀጥለው ቀን ነው ወደና እንኳን ምንም ነገር ሲሆን የአትላንታ ህዝብ የሆነ ነገር ካየ ችግር መጀመሪያ ቴዲ ጋር ነው የሚደውለው። እሱም መላ ያጣም። እኔ ቴዲ ስራውን ያህል ታውቋል ብዬ አላስብም። እውነቱን ለመናገር እኔ አሁን እንደዚህ ጠንክሬ የማወራሽ አንድ ሁለት ቀን በተለይ ሬዲዮ እየሰራ ነው የወደቀው አድማጭ እያናገረ እንዲህ አይነት ነገር ስትሰሚ በጣም ታውቂው እንደ የቅርብ ሰው ለምሳሌ እኔ አባቴን አስታምሜ ነው ቀበርኩት። ያ ማለት በጊዜ ሂደት ዝግጁ ነበረ ውስጤና ቅስም ስብር የሚያደርግ ነገር አላጋጠመኝም። በጊዜ ሂደት 2-3 ወር የተጠበቀ ነገር ሲሆን ውስጥሽ የተዘጋጀ ይመጣል። የቴዲ ከ20 ቀን በፊት ኢንተርቪው ያደርገ ነው። ታዲያ ሳዲስ ፕሮግራም ላይ አመም ያደርገኛል ጀርባዬን ብሎ እርጅና ነው እያልን እያሾፍን መሞቱ 3 ቀን ነው። 4 ቀን በፊት ደግሞ ሲል ውስጥ ያለ ልጅ ኮሮና የያዘው ልጅ ቃለ ምልልሱ አድርጎለት ለእኔ ሰቶኝ ለቲቪ እንዲህ መረጃ የምትለዋወጩ ሰውዬ ትንከት የሆነ ነገር ሲሆን አንድ ሁለት ቀን የሚገርምሽ በጣም ከፍተኛ የሆነ ድብር ተጫጭኖ ነበረ። በጣም አልቅሰሽ የማያወጣልሽ ነው። ቀብሩን በፌስቡክ ነው የተከታተል ነው። እንዲህ እንዲህ ነገሮች በቃ የመንፈስ ብራት በጣም ምልሽ ለሱስ አረፈት ለቋሚ ግን በጣም መከራ ትቷል። እና እንዲህ አይነት ጣድን ያገለግል እኔ አትላንታ እውነቴን ነው የምልሽ ትልቅ በቃ በተለይ ኢትዮጵያውያንን አንድ የሚያደርግ አንድ ትልቅ ሰው እንዳጣች ይሰማኛል። እና ላለፉት ሳምንታት ጅም ታውቂዋለች ቴዲን የብዙ ሰው ስሜት ነው በቃ ያሉ እኛ ራሳችን ያለንበት የመንፈስ ስብራት አለ፣ ዓለም ያለበት ሀሳብ አለ፣ ጭንቀት አለ። እንደገና እንዲህ አይነት ሀዘን ሲያጋጥም በጣም ልብ ይሰብራል። እና እውነቱን ለመናገር ቀብሩና የታመመ ጊዜ ብደውል ሊኖሮ በዚህም ደረጃ ማውራት የማልችልበት ነገር ነበር። አሁን እንደምንም መቼም ያው በጊዜ ሂደት ሰው መሆን ነው እና እንዲህ ለመሆን በቃን ለቤተሰቦቹ እንዲጠነክሩ እሱ ያስጀምራቸው መጽሔቱንም ሆነ ሬዲዮኑን እንዲቀጥሉ እንደምንም ተባብረው የእሱ ፍላጎትና ሐሳብ እሱ ስለሆነ
ባልንጀራው ዳዊት የቴዲን ስራዎች ለማስቀጠል ባለቤቱ ራሄልም ቃል መግባቷን ገልጾ አሁን በመላው ዓለም በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ቴዲ ያለውን ወዳጆች ብዛትና ፍላጎት በማይመጥን መልኩ ያልተሰናዳለት ለመታሰቢያ ስንብት ነገሮች ሲስተካከሉ መታሰቢያውን ለማዘጋጀት ማሰባቸውን ይገልጻል። የድንቅ መጽሔትና የአድማስ ራዲዮ ባለቤትና አዘጋጁ ከሰዎች ተግባቢውና ተጫዋቹ ቴድሮስ ኃይሌ ዳኜ ግባተ መሬት ልክ የዛሬ ሳምንት እሁድ መጋቢት 27 2012 ዓ.ም በአትላንታ ከተማ ተፈጽሟል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን። ተከታዩ ደግሞ ከአትላንታ ወደ ዋሽንግተን ይመለሳል። ተገኘ ሞገስ ለራሱ ያልኖረ ሙሉ ህይወቱን ለሀገርና ለህዝብ ሰውቶ ያለፈ ብርቅዬ ታጋይ ነበር። ተገኘ ሞገስ ሳይመንን ገዳም ይገባ ሳይመነኩስ ቆቤ ጫነ የእግዚአብሔር ሰው ነበር። ተገኘ ለህዝብና ለሀገር ሲል ራሱን አጎሳቅሎ የኖረ የህዝብ ልጅ ነበር። ድሎት በኢሃፓ ታሪክ የሚታወቀው በስም ብቻ ነው። እንደ ተገኘ ሞገስ ግን የችጋር ቋት ሆኖ ያለፈ መሪ አይታወቅም። ተገኘ ግን ለድህነት ሳይበገር እስከ ህይወቱ ፍጻሜ ለፍትህ፣ ለእኩልነትና ለዲሞክራሲ እውንነት ግንባር ቀደም ሆኖ ሲታገል እድሜውን የጨረሰ መሪ ነበር። እነዚህ ከላይ የሰማችኋቸው ቃላት የሰፈሩት በአቶ ተገኘ ሞገስ አጭር የህይወት ታሪክ መግቢያ ላይ ነው። ስለ አቶ ተገኘ ማንነት ይበልጥ ለማወቅ ፈለኩና በቅርበት የሚያውቃቸውን ሰው አጠያየኩ፣ አገኘሁ፣ ጠየቁ።
አውቀዋለሁ። ጎንደር ከተማ አብረን ቀዳማዊ ስላሴ ሁለተኛ ደረጃ ትምህርት ቤት እንማር ነበር። ግን እርሱ ከኔ ምናልባት 3-4 ዓመት ወደ ኋላ ይመስለኛል። ግን በመንገድ ወደ ትምህርት ቤት ሲሄድ ሲመጣ፣ እኔም እንደዚህ ጊዜ ስመጣ አየው ነበር። ስለዚህ ከልጅነት ጊዜ ጀምሮ አውቀው ነበር ማለት እችላለሁ። በሩቁ እሱ የሚኖረው አምባጭኔ የሚባለው አካባቢ ነበር እና ከዛ አንስቶ ወደ ፋሲለደስ ትምህርት ቤት ሲመጣ አየው ነበር። እኔም
ዶክተር አለማንተ ገብረ ስላሴ ናቸው። በቨርጂኒያው ዊሊያም ኤን ሜሪ ዩኒቨርሲቲ የሕግ መምህር ሆነው ለረጅም ዓመታት ያገለገሉ፣ ላለፉት 11 ዓመታት በጡረታ ላይ የሚገኙ ምሁር ባለሙያ ናቸው። እርሳቸውም የኢህአፓ ታጣቂና ተዋጊ ክንፍ የኢህአሰ አባል እንደነበሩ አጫውተውኛል። ከእናታቸው ከወይዘሮ ጥሩዬ ማዘንጊያና ከአባታቸው የሃምሳ አለቃ ሞገስ አቦዬ ሚያዝያ 18946 ዓ ም ጎንደር ጃናሞራ ደረስጌ ማርያም የተወለዱት አቶ ተገኘ በአብነት ትምህርት ቤት፣ ዳዊት ደግሞ በጻድቁ ዮሐንስና በጎንደር ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት የአንደኛና የሁለተኛ ደረጃ ትምህርታቸውን አጠናቀው ሐረር መምህራን ማሰልጠኛ ገቡና አስተማሪ ሆኑ። የሕይወታቸው ታሪክ እንደሚናገረው በያኔው ሐረርጌ ጠቅላይ ግዛት መስታሄልና ጅጅጋ፣ ድሬዳዋ፣ ከዚያም አዲስ አበባ አገልግለዋል። አዲስ አበባ ዩኒቨርሲቲም ገብተው የሕግ ትምህርት መከታተል ጀምረው ነበር። በቀዳማዊ ኃይለ ሥላሴ የመጨረሻ ዓመታት አካባቢ የወጣው ሴክተር ሪቪው የሚባል አዲስ ሥርዓተ ትምህርት የድሃ ልጅን የትምህርት ዕድል ይነፍጋል በሚል የኢትዮጵያ መምህራን ማኅበር አርባ ምንጭና አዲስ አበባ ላይ በጠራቸው ጉባኤዎች ላይ ተገኝተው እቅዱን ካወገዙት መምህራን አንዱ ሆኑ። የንጉሠ ነገሥቱ መንግሥት ከወደቀ በኋላም በእግሩ የተተካው ደርግ ያቋቋመው የትምህርት ኮሚቴ ለመምህራኑ የደሞዝ ጭማሪና ሌሎችም ጥያቄዎች መልስ ሳይሰጥ በመቅረቱ ትግላቸውን ቀጥለው ነቀምትና ጅማም ላይ ጉባኤ ሲቀመጡ ተገኘ ሞገስ አንዱ ታጋይና ልዑክም ነበሩ። እንዲያውም ለትግሉ መቀጠል በሚል የመምህራኑ ማህበር ያቋቋመው የድብቅ የአመራር ኮሚቴ አባልና በኋላም የኢመማ የዋናው አመራር አባል እስከ መሆን ደርሰዋል። ደርግ የንጉሠ ነገሥቱን ፓርላማ አፍርሶ የመማክርት ሸንጎ ሲሰይም አቶ ተገኘ ሞገስ ኢመማን ወክለው የሸንጎ አባል እንደሆኑ ይናገራል ታሪካቸው። በኢመማ መሪነታቸው ከሰራተኞች ማህበር አመራር አባላት ጋር ይገናኙ በነበረ ጊዜ ከኢሃፓ መሪዎችም ጋር የመተዋወቅ እድል አጋጠማቸውና የፓርቲውን ትግል ተቀላቀሉ። በእነዚያ የተያያዙ ትግሎች ምክንያት ጥርስ የተነከሰባቸው አቶ ተገኘ ይታደኑ ነበርና በድብቅ ከሀገር ለመውጣት ተገደዱ። ወደ ሱዳን ከዚያም ወደ ካይሮ ግብጽ ሄደውም ከኢትዮጵያ ተማሪዎች ማህበር ጋር ተቀናጅተው መታገል እንደጀመሩ በታሪካቸው ላይ ተጽፏል። ከዚያም በ1980ዎቹ መጀመሪያ ወደ ዩናይትድ ስቴትስ ገብተው የቦስተን ነዋሪ ሆኑና እዚያም የፖለቲካ ሳይንስ አጥንተው ተመረቁ። ከጥቂት ጊዜ በኋላም በዋሽንግተን ዲሲ አካባቢ የኢሃፓን ትግል ለማስቀጠል ወሰኑና ወደዚያው ዘልቀው እስካረፉበት ጊዜ ድረስ እዚያው ኖሩ። እንብዛም ሳይቀራረቡ በልጅነታቸው የተለያዩት ዶክተር አለማንተ ገብረስላሴ እንደገና ስለተገናኙበት ጊዜ እንዲህ ያስታውሳሉ።
ለመጀመሪያ ጊዜ በቅርበት ያገኘሁት ካርቱም በ1980 ዓመተ ምህረት እንደ ፈረንጆች አቆጣጠር እኔም በስደት እና ፖለቲካ ልበለው እዛ በነበርኩበት ጊዜ
በ73 ዓመተ ምህረት አካባቢ ማለት ነው በኢትዮጵያ አቆጣጠር
72 ዓመተ ምህረት በኢትዮጵያ አቆጣጠር አግኝቼው ተጨዋውተናል። ሌላም ሰው ነበር፣ ብዙ ተጨዋውተናል። በዛ ጊዜ ስለ ትግል ነው ብዙ ጊዜ ያን የምንነጋገረው።
ሁለታችሁም ስደተኞች ሆናችሁ ማለት ነው?
ስደተኞችም ታጋዮችም ነበርኩ እና እርሱ በጊዜው የነበረው ካይሮ ነው፣ ግብጽ ሀገር ነው የነበረው። እሱና ጓደኛው የመምህራን ማህበር ኃላፊ የነበረው አቶ ካሳሁን ብስራት አብሮ አደጉም ነው፣ ጓደኛውም ነው። በመምህራን ማህበርም ተሳታፊዎች ነበሩ። እኔ በጊዜው ከደርግ መንግስት ወጥቼ ትግል ሜዳ ገብቼ ነበር። በሬዲዮ ሰማሁ ይሄ መውጣቱ እና ከዛ በኋላ እንግዲህ በ72 ዓመተ ምህረት ቅድም እንዳልከው ካርቱም ላይ ተገናኘን ለአጭር ጊዜ።
ስለምንድን ነበር የተጨዋወታችሁት ካርቱም ላይ ያኔ?
በአብዛኛው ስለ ሀገራችን ሁኔታ በዛ ጊዜ በደርግ ጊዜ ስለነበረው የሀገራችን ሁኔታ እና ስለ ትግላችን። ሁለታችንም በኢሀፓ ድርጅት ውስጥ ነበር። እኔ እንኳ በዛ ጊዜ ሰፋ ያለ ሌላ ድርጅት ለማስተዋወቅ ወደ ሱዳን የመጣሁት ለዛ ነበር። አገር ወዳድ የሚባል ድርጅት መስርተን ነበር ገጠር ውስጥ። እኔ በሰራዊት ውስጥ ነበርኩ፣ በኢሀፓ ሰራዊት ውስጥ ነበርኩ በዛ ጊዜ።
ከዛ መቼ ተገናኛችሁ እንደገና?
እንደገና እሱ ከካይሮ በመቼ ዓመተ ምህረት እዚህ እንደገባም እንኳ በግልጽ አላውቅም፣ ግን ይመስለኛል በ1981 በፈረንጆች አቆጣጠር ወደዚህ ሀገር የገባ ይመስለኛል። ከዛ ቦስተን አካባቢ ኮሌጅ ፖለቲካል ሳይንስ ትምህርት ሲከታተል ቆይቶ ዲግሪውን ካገኘ በኋላ ያው ሕይወቱን በሙሉ በትግል ያሳለፈ ሰው እንደመሆኑ መጠን የትግሉ ቦታ የሚመቸው የዋሽንግተን ዲሲ ብዙ ኢትዮጵያውያን በሚገኙበት ከተማ መሆኑን ተገንዝቦ ይመስለኛል ወደዛ በ1989 ይመስለኛል በፈረንጅ አቆጣጠር ወደዚህ ገባ እና ለመጀመሪያ ጊዜ ያገኘሁት የደሀቅ የሚባል የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት በተመሰረተበት ጊዜ እሱም ኢህአፓን ወክሎ ያው ይሄ ድርጅት ኢህአፓም ነበረበት፣ ሜሶን፣ ኢፒዲ የሚባል እነ ኮሞዶር ጣሰው የሚመሩት አንድ ደግሞ የትግራይ ቡድን ነበር እና ሌሎቹ ደግሞ ሲቪክ ማህበራት ነበሩ እና ከእነዚህ ውስጥ አንዱ የኢትዮጵያ ሰላም አንድነት ዴሞክራሲያዊ ንቅናቄ የሚባል እኔ የነበርኩበት የሲቪክ ማህበር በዛ አማካይነት ነው እኔም የደሀቅ አመራር ውስጥ የገባሁት እና አቶ ተገኘ ሞገስም ኢህአፓን ወክሎ ከሌሎች ሁለት አባሎች ጋር በዚህ በደሀቅ አመራር ይሳተፍ ነበር በጊዜው እና ለመጀመሪያ ጊዜ በቅርበት በጣም በቅርበት ላውቀው የበቃሁት በዚህ ጊዜ ነው። በዚህ በቅንጅት ውስጥ ስንሰራ እርግጥ ያው መቀራረብ አለ፣ ምክንያቱም እንደ አካባቢ ያደግን ሰዎች ነን። ሁለተኛ በሰብእናው አቶ ተገኝ በጣም ሰውን የሚማርክ ለጋስ፣ ጨዋ፣ ደግ ሰው ነበር እና ሰብእናውን በማየት የበለጠ መቅረብ ቻልኩኝ፣ ተቀራረብን። ከዛ በኋላ በእውነት ነው የምነግርህ ያለ ማቋረጥ በሳምንት ሁለት ጊዜ ሶስት ጊዜ እንደዋወል ነበር በዚህ ዘመን ሁሉ እና እስከ ዕለተ ሞቱ ድረስ። የሚገርም ነገር እኔ ሰኞ ደውዬለት ተገናኝተን እንደገና ማክሰኞ እሱ ደውሎ የሌላ
የአንድ የሀፓ ባል የነበረ ካሊፎርኒያ የሞተ ሰው ነበር። የእሱን መርዶ ሊነግረኝ ደወለ። እኔ እንኳ ብዙ ማቀው ሰው አልነበረም፣ ግን ጨገኝ በባህሪው ማንንም ሰው ሲሞት ምን ቋጥሮ ያውቁታል ብሎ ላሰባቸው ሰዎች ሁሉ መርዶ ያደርሳል። እና በዚህ በኩል ማክሰኞ ደውሎልኝ ከዚያ በኋላ በምደውልበት ጊዜ አይመልስም እስካሁን ድረስ መሞቱ እስከተረጋገጠበት ጊዜ ድረስ። እና ኤኒዌይ በዚህ በህብረት ሌላም አለ፣ ሌላ ታሪክም አለ። የኢዳሀቅ ብቻ ሳይሆን በ1997 ዓ.ም ደግሞ ምርጫ ነበር ኢትዮጵያ ውስጥ። ያን ምርጫ አስመልክቶ 15 የሚሆኑ ድርጅቶች በተሰበሰብንበት ጊዜ የተገኘም የሀፓን ወክሎ ተሳታፊ ነበር፣ እኔም ነበርኩ እዛ።
ይሄ የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ወይም ኢዴሀክ የተመሰረተ ጊዜ ማለት ነው?
የተመሰረተ ጊዜ ያው በጣም ተሳታፊ ነበር። እና በአጭሩ ተገኝ እኔ እስካወቅኩ ድረስ ከ1966 አብዮት ጊዜ ጀምሮ እስከ ሞተበት ጊዜ ድረስ በትግል የቆየ ሰው ነው። ትዳር አልመሰረተ፣ ልጅ አልወለደ፣ ቋሚ ስራ አልያዘ፣ ፕሮፌሽናል የሆነ ታጋይ በችጋር ምናልባት ድርጅቱ ከሚደጉመው እና ጓደኞቹ ከሚያደርጉት አስተዋጽኦ ውጪ ስራ ሰርቶ ራሱን ያስተዳደረ ሰው አልነበረም። እድሜ ልኩን በትግል ያለ ምቾት፣ ያለ ድሎት እነዚህ ጸጋዎች ሳያታልሉት ትግሉን ብቻ የኢትዮጵያ ዜጎች እኩልነት፣ ነጻነት፣ የዲሞክራሲ እሴቶች በሀገራችን እግር እንዲተክሉ እንዲያብቡ ለኢትዮጵያ አንድነት የታገለ ሰው ነበር። ከእነዚህ ውጪ ምንም ህይወት ያልነበረው ሰው ነበር።
አቶ ተገኘ እጅግ ትሁት እንደነበሩ ዶክተር አለማን ተነግረውኛል።
ይሄ የጨዋነት ባህሪው ሀገራችን ሃይማኖት ከሚያስተምረው ትህትና ጋር የተያያዘ ይመስለኛል። እና ማንንም ሰው ሁሉም በሚሆን ከአባ ውጭ ያሉ ሰዎች የሚያውቁት አባዬ በሚል ስም ነው። አባዬ ነው የሚል ሁሉንም ሰው እኔንም ቢሆን ሌሎችንም ቢሆን አባዬ ነው የሚለው። የእሱ ሌላ መጠሪያ ስሙ ተገኘ ሞገስ ሳይሆን አባዬ ነው ሁሉም የሚለው። በጣም ስነ ስርዓት ያለው ዲሲፕሊን የሆነ ሰው ነው። የሚያደርገውን የሚያውቅ እና ከድርጅቱ ውጪ መጽሐፍ ማንበብ ይወዳል። ቤቱ ሙሉ መጽሐፍ ነው። በየጊዜው በምንደዋወልበት ጊዜ እንዲህ እንዲህ ያለ መጽሐፍ አለ አይበባዋል ወይ ይለኛል። የለም ካልኩት እንግዲያው እኔ እልክልሃለሁ ይላል። ከኢትዮጵያ የሚመጡ መጽሐፍትን በተለይ እንደሚመስለኝ የሀፓ ሰዎች ሲያመጡለት አንድ ሁለት ሶስት አይደለም የሚያመጡለት፣ ብዙ ሊያመጡለት ይችላሉ የተለያዩ ሰዎች። ያንን ለሌሎች ለጓደኞቹ ያካፍላል። እኔም የዚህ ተካፋይ ሆኛለሁ በተለያዩ ጊዜያት።
ለተገኘ ሀብቱ ንብረቱና ትዳሩ ኢትዮጵያ ነበረች። ወደ ትግል ዓለም ከገባ በኋላ ከመጽሐፍቱ ሌላ የኔ ነው የሚለው ሀብትና ንብረትም አላፈራም ይላል የተገኘ ሞገስ አምቦዬ አጭር የሕይወት ታሪክ። ተፈጸመ። ለዓለም ኦርቶዶክስ ክርስቲያኖች ዛሬ ሆሳዕና ነው። ለምዕራባዊቱ ቤተ ክርስቲያን ደግሞ ትንሣኤ ነው። እንኳን አደረሳችሁ። ለኦርቶዶክሳውያኑ መጪው የሕማማት ሳምንት የጽሞና የጸሎትና የብርቱ ጾም ነው። እንደ ልማድም ሆኖ በመጽሐፍም እንዳለ በበገና ምስጋና ይደረደራል፣ ለአምላክ የልቦና መዝሙርም ይቀርባል። በዚህ በአብይ ጾም ወራት
አባታችን በሰማዮች ላይ ያለህ ተለይቶ።
ክቡራትና ክቡራን አድማጮች አሁን ከበገና ጋር ልተዋችሁ።
እንዴት ደረግ ይሆን በሰማይም ሙታን ተነስተን ከዳይን።
ለዛሬ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አብረናችሁ የቆየነው ጽዮን ግርማና እኔም ያስተናገርኳችሁ ሰሎሞን አባተንን መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ እናመሰግናለን። ሰላም ጤና ይስጥልን። በደህና ደሩ።
ኛም እንደነሊ ቀርብ አጋን ነው አከፎሉ ማት አትጣለን አደነን እንጂ ከሞት እቺ መንግስት የማያገኛ ትልፈት ጌትነት ካሊነትም ክብርም ናቸውና አንተ ገንዘቦች ሁሉም ለዓለም ለዓለም ዓለምን የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ።